ባለፈው አመት ታህሳስ 1 ቀን 2016 ዓ.ም ምረት በቁጥጥር ስር ውለው የሰላም ሚኒስትር ዴታ ሆነው ኢትዮጵያን ለማፍረስ ከመንቀሳቀሱ ጸረ ሰላም ኃይሎች ጋራ በመተባበር ለጥፋት ተልዕኮ በቡት ተንቀሳቅሰዋል በሚል ክስ የተመሰረተባቸው አቶ ታዬ ደንዳ የመከላከያ ምስክሮቻቸውን ቃል ለፍርድ ቤት ማስደመጥ ጀምረዋል። በዛሬ ችሎት ለምስክርነት የቆጠሯቸው የሰላም ሚኒስትር አቶ ብናልፍ አንዳለምና ኢትዮጵያ ፌደራል ፖሊስ ምክትል ኮሚሽነር ምላኩ ፈንታ ባልቻ አቶ ታዬ የደህንነት ስጋት እንደነበረባቸው እንደሚያውቁ መስክረዋል። አቶ ታዬ በጋዊ መንገድ የጦር መስተሪያ ስለመያዛቸው ግን እንደማያውቁም አብራርተዋል። ዛሬ በፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስታዊ ስራ ችሎት የቀረቡት አቶ ታዬ ደንዳ የቆጠሯቸው ሁለት ምስክሮች ያስረዱልኛል ያሉትን የፍሬ ነገር ጭብጥ ለፍርድ ቤት አስቀድመው አስረድተው ነበር። አቶ ታዬ ህገወጥ የጦር መሳሪያ በመያዝ ክስ እንደቀረበባቸው አስታውሰው የተጠቀሰው የጦር መሳሪያ ከታጣቂዎች በርሳቸውና ቤተሰባቸው ላይ ሊሰነዘር ይችላል ካሉት የግድያ ጥቃት ለመከላከል ያገኙት መሳሪያ እንደሆነም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ በመጡበት ዓመት በ2010 ዓ.ም ሰኔ አካባቢ ኦነግና ወያኔ ሲሉ የጠሩት ቡድን አቶ ታዬ ደንዳ ለግድያ እንደሚፈልጓቸው መናገራቸውን አቶ ታዬ ለፍርድ ቤቱ በአስረጅነት አቅርበዋል። አቶ ታዬ አክለው በ2014 ዓ.ም በከረዩ አባገዳዎች ላይ የተፈጸመው ጥቃት በመንግስት ኃላፊዎች የተቀነባበረ ነው የሚል አስተያየት በመስጠታቸው ምክር ቤት ውስጥ ሐሳባቸውን እንዳይሰጡ መከልከላቸውን ተናግረዋል። 3 ጊዜም ፖለቲካዊ ግድያ ሲሉ የጠሩት የግድያ ሙከራ እንደተፈጸመባቸው ለፍርድ ቤቱም ተናግረዋል። በክሱ ላይ የቀረበው ህገወጥ የጦር መሳሪያ ራሳቸውንና ቤተሰባቸውን ከአደጋ ለመከላከል በ2015 ዓመተ ምህረት ያገኙ እንደሆነም አስረድተዋል። መጀመሪያ የምስክርነት ቃላቸውን የሰጡት የፌደራል ፖሊስ ምክትል ኮሚሽነር መላኩ ፈንታ ባልቻ አቶ ታዬ ደንዳ የደህንነት ችግር እንዳለባቸው ገልጸውላቸው እንደነበረ ተናግረው ነገር ግን ኃላፊነታቸው ከሚኒስትር ዝቅ ያለ በመሆኑ ጥበቃ እንዲደረግላቸው ህግ እንደማይፈቅድ አስረድተዋል። አክለውም በተከሳሹ ቤት ተገኘ ስለተባለው የጦር መሳሪያ የሚያውቁት ነገር እንደሌለም ገልጸዋል። የሰላም ሚኒስትሩ አቶ ብናልፍ አንዳለምም ስለ ጦር መሳሪያ መታጠቅ ከተከሳሹ ጋር ያወሩት ነገር እንደሌለ ለፍርድ ቤቱ አስረድተዋል። ሁለቱ ምስክሮች አቶ ታዬ ደንዳ የደህንነት ስጋት እንደነበረባቸው ብቻ እንደሚያውቁ ገልጸው ምስክርነታቸውን ሰጥተዋል። አቃቤ ሕግ ለምስክሮቹ መስቀለኛ ጥያቄም አቅርበዋል። የግራ ቀኝ ክርክሩን ሲያዳምጥ የቆየው ፍርድ ቤቱም የማጣሪያ ጥያቄዎችን አቅርበዋል። ፍርድ ቤቱም በቀጣይ ቀሪ 3 ምስክሮችን ለማዳመጥ ለህዳር 17 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥቷል። ከዚህ ቀደም በነበረው ችሎት በቀሪ ምስክሮች ዝርዝር ውስጥ የጠቅላይ ሚኒስትሩና የአዲስ አበባ ከተማ ከንቲባ በኃላፊነት መካተታቸው ፍርድ ቤቱ ጠቁሞ ነበር። አቶ ታዬ ደንዳ ከዚህ ቀደም በነበራቸው ችሎት ጠበቃ እንዳይወክላቸው የአገሪቱ ደህንነት መስሪያ ቤት ጠበቆችን አስፈራርቶብኛል በሚል አቤቱታ ማቅረባቸው ይታወሳል። ዛሬም ከችሎቱ ፊት ቀርበው የተከራከሩት ከጠበቃ ውጪ ነው። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።